የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። በቀጥታ ከዋሽንግተን ዲሲ የአሜሪካ ስቱዲዮ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ተጀመረ። እንደምናመሻችሁ፣ ዛሬ ቀኑ ሐሙስ ግንቦት 15 2011 ነው። ለዛሬ ከያዝናቸው ጉዳዮች
አዲስ የጸረ ሽብር ሕግ ረቂቅ ወደ ሕዝብ ተወካዮች ምክር ቤት እንደተላከ ዛሬ ሰምተናል።
በተመሳሳይ መንግስትን ቀጥታ የመንግስትን ከመንግስት ጋር የጄኔቫ ኮንቬንሽኖች በሚጠይቁት መስፈርት መሰረት ከመንግስት ኃይል ጋር በትጥቅ ጭምር የተቃውሞ እንቅስቃሴ የሚያደርጉ አካላት በዛው በጄኔቫ ኮንቬንሽኖች ሊጠየቁ ከሚችሉ በስተቀር በሽብር ወንጀል ሊጠየቁ እንደማይገባ ተካቷል።
የመጀመሪያ ደረጃውን ረቂቅ ያዘጋጀው ግብረ ኃይል ሰብሳቢ የሆኑትን አቶ አማሃ መኮንንን የሰማናቸው፣ ዝርዝር ጉዳዩን ከቆይታ በኋላ እናሰማቸዋል።
ወደ መቀሌና ባህር ዳር የሚወስዱን ዘገባዎችና ሌሎች መሰናዶዎችን ይዘናል። አብረናችሁ የምናመሸው ሀብታሙ ስዩምና እኔ ጽዮን ግርማንን ከጋቢና ቪኦኤ ጋር አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
የኢቦላ ወረርሽኝ የመቆጣጠር ጥረቱን እያጠናከረ ያለው የተባበሩት መንግስታት ድርጅት ዓለም አቀፉን ጸረ ኢቦላ ምላሽ የሚያስተባብሩ ባለሥልጣን ሾመ። በዲሞክራሲያዊት ኮንጎ ሪፐብሊክ የተባበሩት መንግስታት ድርጅት ምክትል ልዩ ተወካይ ዴቪድ ግሬስሌይ ጸረ ኢቦላ ጥረቶቹን እንዲመሩ መሾማቸውን የዓለም የጤና ድርጅት አስታውቋል። ባለፈው ነሐሴ ወር የተቀሰቀሰው የኢቦላ ወረርሽኝ በሁለት ክፍለ ግዛቶችና በኢቱሪና በሰሜን ኪቡ 1200 ሰዎች ገድለዋል። በቅርብ ሳምንታትም አዳዲስ የቫይረሱ ተያዦች እየተገኙ መሆናቸው ታውቋል። የዩናይትድ ስቴትስ የመከላከያ ሚኒስትር ወደ መካከለኛው ምስራቅ ብዙ ሺህ ተጨማሪ ወታደሮች እንዲላኩ ስለቀረበው ጥያቄ ዛሬ ለዋይት ሀውስ ገለጻ እንደሚያደርጉ ባለሥልጣናት አስታውቀዋል። የዩናይትድ ስቴትስ ማዕከላዊ እዝ ያቀረበው ጥያቄ ዛሬ ለዋይት ሀውስ እንደሚቀርብ ያመለከቱት ባለሥልጣናቱ እቅዱ ገና ስላልተጠናቀቀ ስማቸው እንዳይጠቀስባቸው ጠይቀዋል። ዋይት ሀውስ ተጨማሪ ወታደሮቹን፣ ሚሳይሎቹን እንዲሁም መርከቦቹን እንዲልክ የሚፈቅደው በተጠየቀው መሠረት ይሁን በከፊል ለጊዜው አልታወቀም። አድማጮች፣ ወደ ሌሎች መሰናዳዎቻችን እንሻገር።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ቀደም ሲል ያስተዋወቅናችሁን ዝግጅቶች የምናቀርብበት ሰዓት ላይ ደረስን። ወደ ቀዳሚው ዘገባችን እናልፋለን። አዲሱ የጸረ ሽብር ረቂቅ ሕግ ወደ ተወካዮች ምክር ቤት እንደተመራ ተሰምቷል። ረቂቅ ሕጉ ሽብርተኝነትን ከመከላከል ባሻገር የዜጎችን ሰብአዊ መብቶችም ያስከብራል ተብሎለታል። መለስካቸው አማሃ ስለ ጉዳዩ በዝርዝር ይነግረናል።
የሚኒስትሮች ምክር ቤት በ68ኛው መደበኛ ስብሰባው አዲሱን የጸረ ሽብር ሕግ አጽድቆ ወደ ተወካዮች ምክር ቤት እንደላከው ተሰማ። የመጀመሪያ ደረጃ ረቂቁን ያዘጋጀው ግብረ ኃይል ሰብሳቢ አቶ አማሃ መኮንን ለቪኦኤ እንደገለጹት ከሆነ ለተወካዮች ምክር ቤት የቀረበው ሕግ ከቀድሞ በብዙ መልኩ የተለየ ነው። የቀድሞ ሕግ ሙሉ በሙሉ ዓላማው ያደረገው ዜጎችን ከሽብርተኝነት መጠበቅ ወይንም መከላከል የሚል ነበር እንጂ በዚህ ሂደት የዜጎች መብት የሚከበርበትን ድንጋጌዎች የያዘ እንዳልነበረ አስታውሰዋል።
ከመግቢያው ወይም በሕግ ቋንቋ ፕሪያምብል ከምንለው ክፍል ጀምሮ ራሱን የቻለም አንቀጽ ከዚህ አንጻር ተቀምጦለታል። ይሄ ሕግ በሽብር ወንጀልን መከላከል ብቻ ሳይሆን ዓላማው የዜጎችን ሰብአዊ መብቶችን መጠበቅ ወይም ማክበርን ማስከበርንም ጭምርና በሽብር ወንጀል የተጠረጠሩ ሰዎችም ራሳቸው ካያያዛቸው ጀምሮ የክስ ሂደቱ ሁሉ ፍትሐዊ ወይም ዓለም አቀፍ ደረጃውን የጠበቀ እንዲሆን ማድረግ እንዳለበት፣ ይህን ሕግ በመተግበር በኩል ሚና የሚኖራቸው አካላት የደህንነት ተቋሙ፣ የፖሊስ የምርመራ ስራውን የሚሰራው ከሳሽ የሆነው አቃቢ ሕግ እና በኋላም ጉዳዩን በዳኝነት የሚያዩ ፍርድ ቤትም ጭምር ይህን ሕግ ሲተገብሩና ሲያስተገብሩ እነዚህን ግምት ውስጥ ማስገባት እንዳለባቸው የዜጎችን የአዋጁ የሕጉ ዓላማ በዚህም ሆነ በዛ ሽብርተኝነትን መከላከል ብቻ ሳይሆን የዜጎችን መብቶች ማክበር ማስከበር መሆኑን ጭምር ግምት ውስጥ በማስገባት እንዲተረጉሙት የሚያስገነዝብ ነው። እንግዲህ ህጉ እዚህ ድረስ ሄዷል። ከዚህ በኋላ እነዚህ ተቋማት በዚሁ መሰረት ይፈጽማሉ አይፈጽሙም የሚለው ወደፊት የሚታይ ነው። ግን ያው በስልጠና ይሄ መሞላት አለበት።
በቀድሞው ህግ ወይንም አሁን በስራ ላይ ያለው የጸረ ሽብር ህግ በንጹሃንና በተጠርጣሪዎች መብቶች ላይ የሚያደርሰው በደል ክፉኛ ከሚተችባቸው ነጥቦች አንዱ ነው። አቶ አማሃ መኮንን እንደሚሉት ቀደም ሲል ከተገለጸው በአዲሱ ረቂቅ አጠቃላይ ጥበቃ ከተደረገላቸው ሰብአዊ መብቶች በተጨማሪም ዝርዝር መጠበቂያ ድንጋጌዎች አሉ ይላሉ።
ለምሳሌ በህጉ በግልጽ አንድ ይሄ መብትን በመጠየቅ የሚደረግ ተቃውሞ፣ ሰልፍ፣ ስብሰባ በሽብርተኝነት ወይም በሽብር ወንጀል እንደማያስጠይቅ በግልጽ ተቀምጧል። በህግ ያገኙት ወይም በእጃቸው የገባን መረጃ ለሶስተኛ ወገን አሳልፎ የመስጠት ያለመስጠት መብት ያላቸው ወይም ያለመስጠት ግዴታ ያለባቸው ለምሳሌ ጋዜጠኞች፣ ሐኪሞች የመሳሰሉ አካላት ያገኙት መረጃ አንድ የሽብር ወንጀል ሊፈጸም በዝግጅት ላይ ወይም በእቅድ ላይ ያለ ወይም እየተፈጸመ ያለ መሆኑን የሚያመለክት እስካልሆነ ድረስ ለመግለጽ እንደማይገደዱ እና ይሄም ሳይገልጹ ቢቀሩም በሽብርተኝነት ተባባሪ እንዲህ ተብለው ሊከሰሱ እንደማይችሉ በግልጽ ጥበቃ ተደርጓል።
በረቂቅ ሕጉ ከተመለከቱት ድንጋጌዎች መካከል ይህም አለ።
ሌላም በተመሳሳይ መንግስትን ቀጥታ የመንግስትን ከመንግስት ጋር የጄኔቫ ኮንቬንሽኖች በሚጠይቁት መስፈርት መሰረት ከመንግስት ኃይል ጋር በትጥቅ ጭምር የተቃውሞ እንቅስቃሴ የሚያደርጉ አካላት በዛው በጄኔቫ ኮንቬንሽኖች ሊጠየቁ ከሚችሉ በስተቀር በሽብር ወንጀል ሊጠየቁ እንደማይገባ ተካቷል። ይሄ ማለት ግን ያው እነዚሁ አካላት ሁለቱንም አይነት የማጣቀስ ነገር ካለ ለምሳሌ እንዳልኩት ከመንግስት በአንድ በኩል ከመንግስት የጸጥታና የመከላከያ ጋር ኃይል ጋር ግጭት ውስጥ መግባት ሲመች ደግሞ የሽብር ተግባር የሚፈጽሙ ከሆነ ከመጠየቅ የሚያድን አይደለም።
አሁን በስራ ላይ ባለው ህግ መሰረት አስፈጻሚው የመንግስት አካል ማንንም ቡድን በሽብርተኝነት ለመሰየም ፓርላማ ብቻ ማቅረብና እንዲህ የተሰኘው ድርጅት አሸባሪ ድርጅት ነው ብሎ ማጸደቅ ነበረ። በዚህ በአዲሱ ረቂቅ ግን ሂደቱ እንደዚህ ቀላል አይደለም።
ምናልባት ከቀድሞ በጣም የተለየው ቀጥታ ወደ መሰየም ከመሄዱ በፊት ይሄ በሽብርተኝነት እንዲሰየም ቀረበለት ድርጅት ስለ ጉዳዩ የሚሰጠው አስተያየት ካለ አስተያየት እንዲሰጥ የመሰማት እድል ማለት ነው እንዲሰጥ ማድረግ እንዳለበት የተቀመጠ ነገር አለ። ከዛ በኋላ አንድ ድርጅት በሽብርተኝነት ከተሰየመም በኋላ ከሽብርተኝነት ስያሜው እንዲነሳለት ሊያመለክት የሚችልበት ስርዓት ተበጅቷል። እንደውም እዚህ ላይ በሽብርተኝነት የተሰየመው ድርጅት ብቻ ሳይሆን ሌላ ማንኛውም ሰው ያ ድርጅት ከሽብርተኝነት ስያሜው እንዲፋቅ የሽብርተኝነት ስያሜው እንዲፋቅለት ሊያመለክት እንደሚችልና ይሄን በማመልከቱም ራሱን በሽብርተኝነት ተባባሪ ሊሆን እንደማይችል ተቀምጧል። ሌሎች በርካታም ብዙ ለውጦች ታክለውበታል።
አቶ አማሃ መኮንን ለቪኦኤ እንደገለጹት በሚኒስትሮች ምክር ቤት የጸደቀው ረቂቅ ተደረገበት በምክር ቤቱ በአስረጅነት የተገኙ የግብረ ኃይሉ አባላት ነግረዋቸዋል። ረቂቁ ሕግ ሆኖ ሊወጣ የቀረው ሂደት አጭር ነው። ሕጉን በተግባር ለማዋል ግን በሕግ አስፈጻሚውና ተርጓሚው አካሎች ከፍተኛ የአተያይ ለውጥ እንደሚያስፈልግ አቶ አምሃ በአጽንኦት አሳስበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ
Radio Sagale America Ra Gabina Gabina
B.O.A. ከጋቢና ጋር ስለሆናችሁ እናመሰግናለን አድማጮቻችን። ወደ ቀጣዩ ዝግጅት እንለፍ። የቅዱስ ያሬድ ስራዎችን ለመዘከር እንዲሁም ከሱ ስራዎች ለዘመኑ የሚመጥን ትምህርት ለማግኘት የግዕዝ ቋንቋ ጥናታዊ ጽሑፎች እንዲጠኑ ያቀደ ጉባኤ ባለፈው ሳምንት ለአራት ቀናት በአክሱም ተካሂዷል። በአክሱም ዩኒቨርሲቲና በትግራይ ክልል ባህልና ቱሪዝም ቢሮ ትብብር በተዘጋጁት በእነዚህ መድረኮች ላይ በግዕዝ ቋንቋ ላይ ያተኮሩ ጥናታዊ ጽሑፎችና ትርኢቶች ተስተናግደዋል። ሙልጌታ ጽባ ያደረሰን ዘገባ የክልሉ ባህልና ቱሪዝም መምሪያ ኃላፊ ዘነቡ ሀለፎም ሰሞነኛውን መድረክ ልዩ የሚያደርጉት ጉዳዮችን ከሚያነሱበት አፍታ ይጀምራል።
ይህ ያው ከሌላ ጊዜ ለየት ያደርገዋል። አክሱም ዩኒቨርሲቲ ራሱን ችሎ አካዳሚክ በሆነ መልኩ ማካሄዱ በጣም አንድ ትልቅ ነገር ነው። ሁለተኛ እንደገና ቅዱስ ያሬድ ይጣጣምባቸው የነበሩ የዜማ መሳሪያዎች እንዴት ይቀኝ እንደነበረ፣ እንዴት ያገለግል እንደነበረ፣ ዜማዎቹ ምን ይመስሉ እንደነበረ እሱም በተግባር የታየበት ሁኔታ ነው። ሁሌም ቢደረግም መሳሪያዎቹ በኤግዚቢሽን መልክ ለሁሉ እንዲቀርቡ የተደረገችው ስራዎቹም እንዲወጡ መደረጉ በጣም ትልቅ ነገር ነው።
ወደፊትም ተመሳሳይ መድረክ በማዘጋጀት በግዕዝ ቋንቋ የተጻፉ ጥንታዊ ጽሑፎች ተተርግሞ እውቀቶቹን ጥቅም ላይ ለማዋል በተጠናከረ መንገድ ይሰራል ብለዋል።
ይህን በእንዲህ እንዳለ ግን በአክሱም ዩኒቨርሲቲ ብቻ ግን አይደለም የሚታጠረው። እንደሚታወቀው መቀሌ ዩኒቨርሲቲም የቅዱስ ያሬድና የብራና መጽሐፍት ማዕከል አለ። ሌሎች ሀገራችን አካባቢዎችም አለ። ባህርዳር ዩኒቨርሲቲ አለ፣ አዲስ አበባ ዩኒቨርሲቲ አለ፣ ደብረ ማርቆስ እንዲሁም የጀማመሩት ነገር አለ እና ዘመኑ ዘመነ ግዕዝ ይመስላል። የግዕዝ ትንሳኤ የሚታይበት ነገር ነው የሚሆነው። ስለዚህ እኛም እንደ ክልል ባህልና ቱሪዝም ቢሮ ዛሬ ከአክሱም ዩኒቨርሲቲና ከመቀሌ ዩኒቨርሲቲ ጋር ብንጀምር እየቀጠለ እንደገና ከሌሎች የትምህርት ተቋማት ከትምህርት ቢሮ ጋር ከኮሌጆች ጋር ሌሎችም የቀሩ ዩኒቨርሲቲዎች ጋር በዚህ ዙሪያ እንዴት መስራት እንዳለባቸው እንዴት መመካከር እንዳለብን ከጊዜ ወደ ጊዜ እንዴት እያሻሻል መሄድ አለብን የተመካከርንበት መድረክ ነው የነበረው ማለት ነው።
በመቀሌ ዩኒቨርሲቲ የቅዱስ ያሬድ ማዕከል አስተባባሪና መስራች ዶክተር አብርሃ ሐጎስ በግዕዝ ቋንቋ ተጽፈው የሚገኙ አገር በቀል እውቀቶች እንዳሉ እነዚህን በምርምርና ጥናት በማውጣት ለዘመኑ ልንጠቀምበት ይገባል ሲሉ ይናገራሉ።
ቅዱስ ያሬድ ምን እንደሆነ፣ ግዕዝ ቋንቋ ምን እንደሆነ፣ የቅዱስ ያሬድ ስራዎች ምን ያክል ለአገር ትልቅ አስተዋጽኦ ሊያደርጉ እንደሚችሉ ማሳየት ይችላል። ሌላው ደግሞ በግዕዝ ቋንቋ ውስጥ የታጨቁ ወይም ደግሞ የተሰነዱ የአገር በቀል እውቀቶች አውጥተን አሁን ላለንበት ዘመን የጊዜው መንፈስ በሚፈቅድ መልኩ ለአገር እድገት መጠቀም እንደምንችል መንገድ የሚሰጭ ስለሆነ ያው ጥናታዊ ጽሁፉ ለእኛ ስለ አገር በቀል እውቀታችን ያለንን ንቃተ ህሊና ያሳያል ማለት ነው። በተለይ ደግሞ አገራችን በተለይ ደግሞ የአክሱም ክፍለ ዘመን ላይ ምን ያክል የስልጣኔ ቁንጮ ላይ ደርሶ እንደነበር ከዛ በኋላ ደግሞ እንዴት እንደወደቅን ተምረንበት እንዴት እንደምንነሳም ስለሚያግዘን በአጠቃላይ አገር በቀል እውቀቶች ላይ የሚደረጉ ጥናቶች ለቀጣይ የማይቀለበስ አገር በቀል እውቀት መሰረት ያደረገ እድገት ለማምጣት በር ይከፍታል ማለት ነው።
አውደ ነገስት በተባለ ጥንታዊ መጽሐፍ ጥናታዊ ጽሁፍ ያቀረቡት ዶክተር አብርሃ በመጽሐፍ ውስጥ ስላሉ እውቀቶች ሲያብራሩ፣
ይህ እኔ ያቀረብኩት ጽሁፍ ከስነፈለክ ወይም ደግሞ ከአስትሮኖሚ ጋር የተያያዘ ጽሁፍ ነው እና ጽሁፉ ምንድን ነው የሚዳስሰው? የመጽሐፈ አውደ ነገስት አብዛኛው ጊዜ በቤተክርስቲያን ሊቃውንት የሚደገፍ አይደለም። በእርግጥ የጥንቆላ ወይም የኮከብ ቆጣሪነት መጽሐፍ እየተባለ ብዙ መጥፎ ስሞች ይሰጠዋል። ነገር ግን ወደ ሳይንሱ ደግሞ ስናየው ይህ መጽሐፍ ከተለያዩ የከዋክብት አስማት ጋር የተያያዘ የተለያዩ የግዕዝ ፊደላት እና ቁጥራቸው ኮዳቸው ጋር የተያያዘ ከዛም ባሻገር ደግሞ የሰውን ስነ ባህሪ ጸባዩ ምን እንደሚመስል በየትኛው ወቅት የትኛው ኮከብ በየትኛው አቅጣጫ እንደሚወጣ ያንን ኮከብ ደግሞ ምን ያክል ለሰው ልጆች ጫና ማሳደር እንደሚችል የሚዳስስ መጽሐፍ ነው እና የጥናቴ ዋናው ዓላማ ደግሞ አንደኛ ይህንን ማሳየት ነው። ሁለተኛው ደግሞ ከቅርብ ጊዜ ወዲህ ስለ ሰው ንቃተ ህሊና አለው ስለ አስትሮሎጂ ምዕራባውያን በጻፉት ጀሚኒ ነ፣ አኳሬስ ነ፣ ካፕሪኮር ነ፣ ስኮርፒዮ ነ እየተባባል ይጠያየቃሉ እና ከምዕራቡ ዓለም በተሻለ መንገድ በቀደመ ጊዜ እኛ ሀገር ውስጥ መጽሐፈ አውደ ነገስት እንዳለ ለማሳየት
የቅዱስ ያሬድ ዓመታዊ ክብረ በዓል ምክንያት በማድረግ በአክሱም ከተማ የጎዳና ላይ ትዕይንት ተካሂዷል። በክብረ በዓሉ የቅዱስ ያሬድ የዜማና ቀኔ መሳሪያዎች፣ የግዕዝ ቋንቋ ጽሑፎች፣ ሃይማኖታዊ ዝማሬና አቋቋም የሚያሳዩ ትዕይንቶች በከተማ ጎዳናዎች ላይ ቀርበዋል።
ለእሰይ ቅብአ ልሳነ ግዕዝ ዮም ያሬድ በዓለም ሀይሌ ዘችሩ የላይም እስማአሮት ተጽና ስንተ ይሁዳ ርጉም ይላል።
በበዓሉ ላይ የሁሉም ክልሎችና ከተማ መስተዳድሮች የሀገረ ስብከት ተወካዮች፣ የቤተክርስቲያን ሊቃውንትና የመንግስት ስራ ኃላፊዎች ተገኝተዋል። የቅዱስ ያሬድ መታሰቢያ ሐውልት ለማሰራትም የመሰረት ድንጋይ ተቀምጧል። የመታሰቢያ ሐውልቱ በአንድ ባለሀብት በተመደበ 2 ሚሊዮን ብር በጀት የሚሰራ መሆኑ ለማወቅ ተችሏል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
Sararan
Gabina
VOA
Shirin
Gabina Blashangul 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 Zagabina Zagabina Blashangul
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። በተከታዩ ዘገባችን ወደ ጎንደር ነው የምንሻገረው። በጎንደር ዩኒቨርሲቲ የሚማሩ የመጨረሻ ዓመት የሕክምና ሳይንስ ተማሪዎች በተለያዩ የሀገሪቱ ክፍሎች የሚገኙ የሙያ አጋሮቻቸው የሚያነሷቸውን የመብት ጥያቄዎችን እነሱም ጠይቀው መልስ በሚጠባበቁበት ሰዓት ግቢውን ለቃችሁ ውጡ ስለመባላቸው ለአሜሪካ ድምጽ ራዲዮ ተናግረዋል። አስቴር ምስጋናው ዝርዝር ጉዳዮችን ይዛለች።
ስሜ እንዲጠቀስ አልፈልግም ያለው በጎንደር ዩኒቨርሲቲ የመጨረሻ ዓመት የሕክምና ሳይንስ ተማሪ እንደሚናገረው በመላ ሀገሪቱ ያሉ የሕክምና ባለሙያዎች የሚያነሱትን ጥያቄዎች በመደገፍና በጎንደር ዩኒቨርሲቲ ስፔሻላይዝድ ሆስፒታል የሚታዩ ችግሮችን እንዲፈቱ ባነሳነው ጥያቄ መሰረት ከጎንደር ዩኒቨርሲቲና ከሆስፒታሉ አስተዳደር ጋር ተወያይተን ነበር። ጥያቄያችንን በ15 ቀናት ውስጥ እንደሚፈታም ተነግሮን ነበር። ለጥያቄያችን መልስ ስንጠብቅ ግቢውን ለቃችሁ ውጡ የሚል ትዕዛዝ በመምጣቱ 250 የምንሆን ተማሪዎች ግቢውን ለቀን ወጥተናል ይላል።
በ13/08/11 በዩኒቨርሲቲ ቅጥር ግቢ ውስጥ ሰልፍ ተካሄደ። 9 ጥያቄዎችን እንደ አቋም መግለጫ አድርገን አቀረብንለት በዩኒቨርሲቲ አስተዳደር። የዩኒቨርሲቲው የሕክምና ትምህርት ክፍል ኃላፊ በተገኙበት 9 ጥያቄዎች ተነበቡ። እነሱን ጥያቄዎች ስናቀርብላቸው ጥያቄዎቹ በአፋጣኝ ካልተመለሱ እኛ ስራችን ለመቀጠል እንደምንቸገር ገልጸንላቸው 2 ሳምንት ይሰጠንና በ2 ሳምንት ውስጥ ማጠናቀቅ እንችላለን አሉ። እኛም 2 ሳምንት ሙሉ ጥቁር ሪባን በግራጃችን አስረን፣ ምክንያቱም ጥያቄውን እንደጀመር ነው እና ለመጨረሻው ማስቀጠል እንደምንችል እንዲታወቅልን ሳን፣ እነሱም ደግሞ በተሰጣቸው ጊዜዎች አትሊስት ሚስት በሎካል ደረጃ በዩኒቨርሲቲ መመለስ ያለባቸውን ጥያቄ መመለስ እንደማይችሉ አረጋገጥም። ታካሚዎቻችን በአግባቡ አስረክበን ስራ አቁመናል። ከዚያም በተከታታይ በጎንደር ዩኒቨርሲቲ እና በአካባቢ የሚገኙ የሲቪክ ማህበራት ለድርድር ይሆናል ያሏቸውን ኮንፈረንሶች ያዘጋጁ፣ በዛም ውስጥ የተገኘን እኛ የችግሩ እንዲፈታ የመፍትሄው አካል ለመሆን ቁርጠኝነታችንን አሳይተን ነበር። አመራሩ አሁንም ግትር ሆኗል። ችግሮችን ከመፍታት ይልቅ አሁን የቴክኒክ ውሳኔ ተሯርጦ ለማስወሰን ሞክረዋል። ግቢውን ለቀን እንድንወጣ ተቀጠን ደብዳቤ ተጽፎልን ወጥተናል።
ወጣችኋል? አሁን
ሁሉም ወጥቷል።
ቁጥራችሁ ምን ያህል ይሆናል?
250
ተማሪዎች ናችሁ አይደለም?
የኢንተርናሽኖች ነን። የመጨረሻ ዓመት የሕክምና ተማሪዎች ግን የኢንተርናሽኖች ነው።
ስለ ጉዳዩ የጎንደር ዩኒቨርሲቲ ፕሬዚዳንት ዶክተር አስራት አጸደ ወይን በስልክ አናግሬያቸው ነበር። በጉዳዩ ዙሪያ ከሚመለከታቸው አካላት ጋር አሁን እየተወያየን ነው። ውይይቱን እንዳጠናቀቅን መልስ የምሰጥ ይሆናል ነው ያሉት። ከቀናት በፊት በተለያዩ ዩኒቨርሲቲዎች ያሉ የሕክምና ኢንተርን ተማሪዎች የሚያቀርቡትን ቅሬታ አስመልክቶ የሳይንስና ከፍተኛ ትምህርት ተቋማት ሚኒስትር ዴኤታ ፕሮፌሰር አፈወርቅ ካሱ ለሀገር ውስጥ ጋዜጠኞች መግለጫ መስጠታቸው የሚታወስ ነው።
እያንዳንዱ ዩኒቨርሲቲ በሴኔት ሌጅስሌሽኑ መሰረት በተማሪዎቹ ጥፋት መሰረት ጥፋት ነው ብሎ ካሰበ የሚያስቀምጠው ቅጣት ይሆናል። የሰሚስተር ቅጣት ሊሆን ይችላል፣ የአመት ቅጣት ሊሆን ይችላል፣ ማባረርም ሊሆን ይችላል።
ከዚህ ጋር በተያያዘ በቅርቡ በሀገሪቱና በአማራ ክልል የሚገኙ የህክምና ባለሙያዎች በመጀመሪያ ከደሞዝና ጥቅማጥቅም በኋላ ደግሞ ከአስተዳደርና ከጤና ስርዓቱ ጋር በተያያዘ ስራ በማቆም የተቃውሞ ሰልፍ ማድረጋቸው ይታወሳል። ይህን አስመልክቶ ታዲያ የአማራ ክልል ርዕሰ መስተዳደር ዶክተር አምባቸው መኮንንና የጤና ጥበቃ ሚኒስትሩ ዶክተር አሚር አማን በአማራ ክልል ከክልል እስከ ወረዳ ካሉ የጤና ባለሙያዎች ጋር ውይይት አካሂደው እንደነበር ይታወቃል። በውይይቱ ላይ ዶክተር አምባቸው መኮንን የህክምና ባለሙያዎቹን ጥያቄ ፈታል ነው ያሉት።
ጥያቄያችሁን እንጋራችኋለን፣ ፔናችሁን እንጋራችኋለን። አሁን በተደረገው ማሻሻያ የወረዱትን ተግባራዊ ለማድረግ በክልላችን ላሉ የጤና ባለሙያዎች ለሐኪሞቻችን ተግባራዊ ለማድረግ ጥረት እናደርጋለን።
ከጤና ስርዓቱ ጋር በተያያዘ ደግሞ የጤና ጥበቃ ሚኒስትሩ ዶክተር አሚር አማን እየተመካከርን እናስተካክላለን ብለዋል።
ከመመሪያ ከፖሊሲ ጋር የተገናኙትን አሳር የነበሩ ነገሮችን በሙሉ ለማስተካከል ተሞክረዋል። አሁንም ደግሞ ሪፎርም እያደረጉ ያሉት ፖሊሲዎች ላይ አስተያየት ስጡ፣ እንነጋገር። መቀየር ያለብንን እንቀይረው። ስትራቴጂ ላይ ተመሳሳይ እንነጋገር፣ እንቀይር። ከጥቅማጥቅምና ከደሞዝ ጋር የተነሳውን ማስተካከል የምንችለውን ከታክስ ጋር የተገናኘ ወጣ ገባ የነበረውን ከኬሪየር ጋር ወደ ጎንና ወደ ላይ የነበረውን እንደዚህ ነው ሌላችሁም ከዚህ ጋር ተገናኙት ነገሮች ከግንቦት ጀምሮ እናስተካክላለን።
ይህ ከሆነ በኋላ ዛሬ ሲቪል ሰርቪስ ኮሚሽንን ጠቅሶ የአማራ ክልል ብዙሃን መገናኛ ድርጅት በድረገጹ ላይ እንዳሰፈረው ለጤና ባለሙያዎች በተሰጣቸው ላይ ሁለት እርከን ተጨምሮላቸው የተፈጠረውን ልዩነት እንዲስተካከል መደረጉንና ሐምሌ ወር ላይ ሁለት ዓመት ለሚሞላቸው የጤና ባለሙያዎች ደግሞ በእድገት ስም ሶስት እርከን እንዲሰጣቸው ለጠቅላይ ሚኒስትር ጽህፈት ቤት የቀረበው ሐሳብ መጽደቁን ዘግቧል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ከአሜሪካ ድምጽ ራዲዮ የሚቀርበው የጋቢና መሰናዶ ይቀጥላል። እስካሁን ደግሞ ትንሽ የመዝናኛ አፍታ እንውሰድ። ለዛሬ በጎንደር ዩኒቨርሲቲ የሶሺዮሎጂ መምህር የሆነው ቢኒያም አበባው ለጋቢና አድማጮች ሙዚቃ እንዲመርጥ ጠይቀነዋል። ከሙዚቃው በፊት ግን መምህርነቱና ሙዚቀኝነቱን እንዴት እንዳስማማው ይነግረናል።
ሁለት የተለያየ የሚመስሉ የተራራቁ የሚመስሉ ስራዎች ናቸው። ግን በመሰረቱ አንድ ሰው መማር የሚችለው ከብዙ ምንጮች ነው። ማስተማር የሚችለው በብዙ መልኩና በብዙ መንገድ ነው እና የተለያዩ ቢመስሉም ግን ሁለቱንም ሰውን ለማስተማሪያ በተቻለ መጠን ፎርማል ኤጁኬሽንንም ዩኒቨርሲቲንም የኛውንም ደግሞ በተቻለ መጠን መልእክቶች ያላቸውን ስራ በመስራት ሰዎችን የተወሰነ ለማስተማር መሞከር ነው እና ሁለቱም እንዳስተማሪነት ነው። ምንም እየከበደ የሚከብድ ቢመስሉም ግን ሁለቱንም ጊዜ ሰጥቶ በመሞከር በመስራት በሁለቱም መልእክት ለማስተላለፍ በሁለቱም ለማስተማር ነው እንግዲህ የሚሞክረው። ሰምና ወርቅን ነው ለጋብዝ የምወደው። ሰምና ወርቅ ያልበሜ መጠሪያም ነው አሁን መስከረም የሚወጣው እንዳልኩ። በዛ በተጨማሪ ደግሞ በጣም ጥሩ መልእክት ነው ያለው። የምር የልብኝ ነገር ነው የጻፉት። እኔ በግለሰብ ደረጃ አንዳንድ ኢትዮጵያ የሚሰማኝን ሀሳብ የጻፉት። ስለዚህ እሱን አድማጮች እንዲያዳምጡልኝ እጋብዛለሁ ማለት ነው።
ህብር ተሞልቶ የነገሰን በታሪክ ማማ ላይ መለስ ብዬ ሳልጎበኘው ማንነቴ ሳላይ ለሀገሬ ሰው ባይተዋር ለታሪኬ እንግዳ በኖርኩበት ባደግኩበት የኔ ባልኩት ጓዳ እንደራሱ ሞን ያልቻለ መሰረቱን ያጣ ለሰው ክብር ልክበር የሚል ከሩቁ በመጣ tatana let's unlock the scene le bona hibikana kala koma maria kalta fabata gere jimiru bado no kabado majemere banu ndaver le hunen ndavere that's how it goes off like that's a fara fere la tafara fere arndemena alemao ke hagere ochela rase ሰነ በታሪክ ማማ ላይ መለስ ብዬ ሳልጎበኘው ማንነቴ ሳላይ ለሀገሬ ሰው ባይተዋር ለታሪኬ እንግዳ በኖርኩበት ባደግኩበት የኔ ባልኩት ጓዳ እንደራሱ ሞን ያልቻለ መሰረቱን ያጣ ለሰው ክብር ልክበር የሚል ከሩቁ በመጣ
በመምህር ቢኒያም አበባው ለሙዚቃ ምርጫው በጋቢና አድማጮች ስም እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በቅማንትና በአማራ መካከል ተከስቶ የነበረውን ግጭት ለመፍታት ውይይት ተካሂዷል ትለናለች የባህር ዳሯ ዘጋቢያችን አስቴር ምስጋናው በተከታዩ ዘገባ።
በማዕከላዊ ጎንደር ዞን የታች አርማጭሆ ወረዳ በብዛት የአማራ ተወላጆች የሚኖርበት አካባቢ ነው ይላሉ የወረዳው አስተዳዳሪ አቶ ገስጽ አሳምናቸው። ከወራት በፊት ታዲያ እኩይ ተልእኮ ያላቸው ኃይሎች አካባቢውን ሲበጠብጡት የታች አርማጭሆ ህዝብም በስጋት አካባቢውን ለቆ እንዲሄድ ግን ተገዶ እንደነበር ይናገራሉ።
የከፋ ችግርም አላጋጠመም። በረብም ወበለ ያናል በመፋሰስም አላጋጠመም የነበረ የከረዶቻችን የእርቀ ሰላም መድረክ ማጠቃለያ መድረክ የወረዳ የሁለት ወረዳዎች የማጠቃለያ መድረክ አድርገን ነው የእርቀ ሰላምን መድረክ የወሰድነው እና ከዞን ደረጃ ሲካሄድ ከነበረው የእርቀ ሰላም መድረክም ለየት የሚያደርገው ይሄ ዞን ላይ የሚሳተፉ ከተለያዩ ቀበሌዎች በጣም ውስን ሰዎች ናቸው። ህብረተሰቡም ጥያቄ ነበር። እኛ ሁለት ወረዳዎች ተገናኝተን እርቅ አልፈጸምንም፣ ስለዚህ ሁለት ወረዳዎች ተገናኝተን መታረቅ አለብን በሚል የተለያዩ መድረኮችን ቀበሌ ላይ ስንፈጥር ያነሱ ስለነበረ አሳውን ከገሪ ስለሆነ በዛ ምክንያት ያው እንድናደርግ ተገደናል ማለት ነው። ከዚህ በፊት ሲካሄዱ የነበሩ የእርቀ ሰላም መድረኮች ይነሱ የነበረው ሀሳቦች ብንሻከር ይሉ ነበረ። ትናንት ግን ስላለፈው ነገር ትተን ስለ ወደፊቱ ተመልክተን አስበን በርቀት አይተን መታረቅ መግባባት ችግሮቻችን በጋራ መቅረፍ አለብን።
አቶ ንጉስ ማለደ የላይ አርማጭሆ ወረዳ አስተዳዳሪ ናቸው። በዚህ ወረዳ የቅማንት ማህበረሰብ ተወላጆች በብዛት ይገኙበታል። ባለፉት ወራት በአካባቢው አለመረጋጋት ተከስቶ የነበረ ሲሆን አሁን በማህበረሰቡ ጥያቄ የሻከረ ግንኙነትን ወደ ልብ ለልብ ግንኙነት ለመመለስ የእርቀ ሰላም መድረክ አዘጋጅተናል ይላሉ።
ቡድኖቹና በግለሰቦች በተፈራ ቅራኔ ህዝቡ መገናኘት አልቻለም ነበር የነበረው የልብ ለልብ ግንኙነት ስላልነበረ የነበረ የውስጥ ያሉ ቁርሾችን ለመተውና የትናንት ቅራኔዎችን ትቶ ለነገ ማሰብ በሚቻልበት ደረጃ ላይ ቢሆን በርካታ ሰው ማግኘት እንችላለን በሚል በሁሉም ቀበሌዎቻችንን ከነሱም ወደ 38 ቀበሌ ላይ ያሉ አርሶ አደሮችን፣ የሃይማኖት አባቶችን፣ ወጣቶችን፣ ሴቶችን እና የወረዳ አመራሮችን ከኛም ወደ 31 ቀበሌ እኒህን አሁን የጠቀስኩልሽን ዜጎች በመያዝ በጋራ የእርቀ ሰላም ፕሮግራም አካሄደ። አብሮ የተዋለደ ነው፣ አብሮ የበላ የጠጣ ማህበረሰብ ስለሆነ ይህን ማህበረሰብ ማገናኘት የግድ ነው በሚል ደረጃ ላይ ትላንት ሁለት ወረዳዎች ከዛ በፊት የነበረው ዞላዊ ነው የነበረ፣ ግን በሁለት ወረዳዎች መካከል ይጠየቁ የነበሩ ጥያቄዎች ነበር የነበሩት። ለምንድን ነው እርቀ ሰላም ማሳርቡልን በሚል ደረጃ ላይ ለዛ ነው አባደሮች ሰፊውን ማህበረሰብ በሁለት ወረዳዎች መካከል ስም እንዲደረግ የተፈለገው ማለት ነው።
ሁለቱ የወረዳ አስተዳዳሪዎች እንደሚናገሩት በትላንትናው ዕለት የእርቀ ሰላም መድረኩ የተዘጋጀው በሁለቱ ህዝቦች መካከል ተሰግስገው ያሉ የጥፋት ኃይሎችን በጋራ ህግ ፊት ለማቅረብ እንዲያመች ነው ይላሉ።
ዞሮ ዞሮ በህዝቦች መካከል አይደለም ግጭቱ፣ በህዝብ ውስጥ ያሉ ቡድኖች አሉ፣ ግለሰቦች በአማራውም በቅማንትም። እነዛ በመካከል ሁለቱን ወገን እንዳይቀራረብ አድርገዋል። የእርቀ ሰላም መድረኩም አንድ ይጠቅመናል ብለን ያሰብነው ነገር በተለይ እነዚህ ጥፋተኞቹ በህዝብ ውስጥ ነው ያሉት። ህዝቡ በሚኖርበት አካባቢ ነው ያለው። ህብረተሰቡ መታረቅ ሲጀምር፣ መግባባት ሲጀምር ጥፋተኛውን አጋልጦ የመስጠት ብሎ በጣም ይሰፋል። ስለዚህ መንግስትም ያንን መሰረ አሁንም እየሰራ ያለ ስራ አለ፣ ግን የማስከበር ተግባር እሱን የበለጠ ውጤታማ ለማድረግ ደግሞ በህዝቦች መካከል ያለውን ቅራኔ የፈቱ ሁለቱ ወንድማማች ህዝቦች አንድ ሆነው አንድ ነገር መናገር ሲጀምሩ ጥፋተኛ የሚበልጥም አካልቶ ይሰጣል። በሁለታችን መካከል ያሉ ኩይ ስራ የሚሰሩ ህገወጦች ነው አጋልጥ መስጠት ያለብን በሚል በሃይማኖት አባቶች የመጨረሻ ሃይማኖታዊ ስርዓትን ተከትሎ የእርቅ መድረኩን በዛ መንገድ ያቀርበኛል።
በምዕራብና በማዕከላዊ ጎንደር ዞኖች ከ60 ሺህ በላይ ተፈናቃዮች የሚገኙ ሲሆን በቅርቡ በዞንና በወረዳ ደረጃ የክልል ከፍተኛ አመራሮች በተገኙበት የእርቀ ሰላም መድረክ መካሄዱንና ከ36 ሺህ በላይ ዜጎች ከመጠለያ ጣቢያ ወጥተው ወደ ቀድሞ ቀያቸው መመለሳቸውን የክልሉ አደጋ መከላከልና ምግብ ዋስትና ማስተባበሪያ ፕሮግራም በቅርቡ መግለጹ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አድማጮች እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ነበርን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነው።
ጉዟችሁ የሰመረ ይሁን እያልን በጀመርነው ሙዚቃ እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
ከዳም በታጠና ለታላቁ ምስል ልቦና ህብቀና ካለፈው መማሪያ ካልጠፋባት አገር ጅምሩ ባዶ ነው ከባዶ መጀመር በሉን እንዳገር ልሁን እንዳገር
ቪኦኤ ራዲዮ ቪኦኤ ሰገንታ ፈኖ ሮሞት